ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። በአማራ ክልል ዋግ ህምራ ስር የሚገኙ ሁለት ወረዳዎች አሁንም በህወሓት ቁጥጥር ስር መሆናቸውን የብሔረሰቡ ዋና አስተዳዳሪ ተናገሩ። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በኦሮሚያና ሲዳማ ክልል አዋሳኝ በሚገኙ ጉብሄማና ቦጨሳ በተባሉ አካባቢዎች በተከሰተ ግጭት የሰላማዊ ሰዎች ቤቶች መቃጠላቸውና በሺዎች የሚቆጠሩ ዜጎች መፈናቀላቸውን ነዋሪዎች ተናገሩ። የዚህም ዘገባ ደርሶናል፣ ቆየት ብሎ ይቀርባል።
ጦር ሜዳ የሚመጣው ሽንፈት በሴቶቹ ላይ ነበረ። በቀልን ሲደረግባቸው የነበረው በጣም ብዙ ሴቶች ተደፍረዋል። በጣም ብዙ ሴቶች ለኤች አይ ቪ እና ለሌሎች አባላዘር በሽታዎች ተጋልጠው አገኘኋቸው። ስለዚህ ሙሉ ሀሳቤና ትኩረቴን ያደረግኩት እነሱን በማገዝ ዓለም እንዲሰማቸው በማድረግ
ዘንድሮ በዩናይት ስቴትስ በዋይት ሀውስ ቤተ መንግስት የተካሄደው የ17ኛው ዓለም አቀፍ ጽኑ ሴቶች ሽልማት ከተለያዩ ዓለም ሀገሮች ከተመረጡ 11 ሴቶች አንዷ ለመሆን የበቃችው ጋዜጠኛዋ ኢትዮጵያዊቱ መዓዛ መሐመድን ነው የተከታተላችሁት። ሙሉ ዘገባው ቆየት ብሎ ይቀርባል። አርብ መጋቢት 1 2015 ዓ.ም ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ኤልያስ አስማረ፣ የዕለቱ ዜና አቅራቢ ቆንጅት ታየ፣ የስርጭት መሐንዲሳችን ደግሞ ሲድራክ ፍራንክሊን ነው። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። በኦሮሚያ ክልል በአስር ዞኖች ውስጥ በድርቅ ምክንያት ለረሃብ የተጋለጡ ከሶስት ሚሊዮን በላይ ዜጎች እርዳታ ይሻሉ ሲል የክልሉ መንግስት አስታወቀ። የህይወት አድን እርዳታ ከፌዴራል ከክልሉ መንግስት እንዲሁም መንግስታዊ ካልሆኑ ድርጅቶች ለዜጎች እየተሰጠ ነው ሲሉ የክልሉ ቃል አቀባይ አቶ ኃይሉ አዱኛ ለአሜሪካ ድምፅ ገልጸዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
በክልሉ ዝናብ ወቅቱን ጠብቆ ባለመዝነቡ በተከሰተው ድርቅ ምክንያት አስር ዞኖች ውስጥ የሚገኙ 79 ወረዳዎች ውስጥ የሚኖሩ ዜጎች የችግሩ ሰለባ መሆናቸው ተገልጿል። የኦሮሚያ ክልል ቃል አቀባይ አቶ ኃይሉ አዱኛ ከሶስት ሚሊዮን በላይ ህዝብ ከረሃብ ለመታደግ እየተሰራ ነው ብለዋል።
3.6 ሚሊዮን ተረጂዎች አሉ ማለት ነው። በዚህ ችግር ምክንያት እየቀረበ ያለው ድጋፍ አበረታች ነው። ይሄ ተጠናክሮ መቀጠል መቻል አለበት። ባደረግነው ርብርብ የሰው ህይወት እንዳያልቅ ተደርጓል። ነገር ግን አሁንም ድርቁ በተራዘመ ቁጥር የሚያስከትላቸው ጉዳቶች ስላለ ህዝቡ አሁን ባደረገው መሰረት አጠናክሮ መቀጠል መቻል አለባቸው። ከፍተኛ የሰብአዊ ድጋፍም ስለሆነ
በድርቁ ምክንያት ቦረና ዞን፣ ምስራቅ ጉጂና ጉጂ ዞን፣ ምስራቅ ባሌና ባሌ ዞን ቆላማ አካባቢ እንደዚሁም ምስራቅና ምዕራብ ሀረርጌን ጨምሮ ምዕራብ አርሲና አርሲ ቆላማ አካባቢ ነው በድርቁ ከፍተኛ ችግር እያስተናገዱ ያሉት ሲሉ አቶ ኃይሉ ገልጸዋል። የአርብቶ አደሮች አካባቢ የደረሰው ከፍተኛ ድርቅ ላለፉት 3 ዓመታት በተከታታይ በሚሊዮን የሚቆጠሩት ከብቶች መሞታቸውን የገለጹት አቶ ኃይሉ በህይወት የተረፉና የቦረና ከብት ዝርያዎች እንዳይጠፉ ለመታደግ እየተሰራ ነው ብለዋል። በድርቁ ምክንያት ለችግር የተጋለጡ ዜጎች በተለይ በውሃ ችግር እንደሚሰቃዩ ሲገልጹ ቆይተዋል። እኛም ስንዘግብ ነበር። አሁንስ በቂ ውሃ አግኝቶ ይሁን ተብለው የተጠየቁት አቶ ኃይሉ ተከታዩን መልስ ሰጥተዋል።
የሰውና የእንስሳቶችን ህይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት እንዲሁም ከአጋር አካሎች ጋር በመተባበር 101 ቦቴዎችን በ10 የክልሉ ዞኖች አሰማርቶ የውሃ አቅርቦት እያደረገ ይገኛል። ከነዚህ 101 ቦቴዎች 37 የሚሆኑ ቦታዎች በቦረና ዞን ውሃ አቅርቦት እያደረጉ ይገኛሉ።
መንግስት በረሃብ ምክንያት ህይወት እንዳይጠፋ የእርዳታ ጥሪ ባቀረበ መሰረት እስካሁን ከ2 ሚሊዮን ኩንታል በላይ እህልና ለምግብ ግዢ የሚሆን ከ1 ቢሊዮን ብር በላይ ለተጎጂዎች ደርሷል ሲሉ ኃላፊው አክለው ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በትግራይ ክልል የሰብአዊ ድጋፍ አቅርቦት እጥረት መኖሩ ማህበራዊ ችግሮች እንዳይቀረፉ ማድረጉን የዩናይትድ ስቴትስ የህጻናት አድን ድርጅት ፕሬዚደንትና ዋና ስራ አስፈጻሚ ያንቲ ሶሪፕቶ ተናገሩ። በሰሜን ኢትዮጵያው ግጭት በተጎዱ አካባቢዎች ያለውን ችግር በመመልከት ድጋፍ የማሰባሰብ ስራ ለማከናወን አቅደው በትግራይና በአፋር ጉብኝት ያደረጉት ያንቲ በአብዛኛው ትምህርት ቤቶችና የጤና ማዕከላትም ወደ ስራ አለመመለሳቸውን ተናግረዋል። በመሆኑም ድርጅቱ እነዚህን ችግሮች የመፍታት ተልዕኮ ይዞ እየሰራ መሆኑን አስታውቋል። ኬኔዲ አባተ ዝርዝሩን ይዟል።
በሰሜን ኢትዮጵያው ግጭት ከተጎዱ አካባቢዎች መካከል በትግራይና በአፋር ክልሎች ጉብኝት ያደረጉት የዩናይትድ ስቴትስ ህጻናት አድን ድርጅት ሴቭ ዘ ቺልድረን ፕሬዚደንትና ዋና ስራ አስፈጻሚ ጃኒት ሶሪፕቶ ከሰላም ስምምነቱ በኋላ በትግራይ ክልል እንቅስቃሴዎች ወደ ነበሩበት በመመለስ ላይ ቢሆኑም የአቅርቦት ችግር መኖሩን ተናግረዋል።
በትግራይ ክልል የምናደርጋቸው ተግባራት በሙሉ ወደ መደበኛው እየተመለሱ በመሆኑ ደስተኞች ነን። ከዚህ ቀደም የማንደርሳቸውን ህብረተሰቦች መድረስ ጀምረናል። ነገር ግን የአቅርቦት ችግሮች አሉ። በክልሉ ስራችንን ለማከናወን የሚያስችልንን ገንዘብ ከማግኘት አንጻርም መሻሻሎች ቢኖሩም አሁንም ችግሮች አሉ።
ትምህርት ቤቶችና የጤና ተቋማት በአብዛኛው ወደ ስራ አለመመለሳቸውንም የገለጹት ጃኒት በተለይ ትምህርት ቤቶች የተፈናቃዮች መጠለያ መሆናቸው ችግሩን እንዳባባሰውም ተናግረዋል። እናም አሁን ላይ የህፃናት አድን ድርጅት የትግራይ ክልል ቅርንጫፍ ቀጣይ ዋና ተልእኮ አድርጎ የያዘው ተፈናቃዮች ወደ ቀያቸው ተመልሰው ትምህርት የሚጀመርበትን ሁኔታ ማመቻቸት እንደሆነ የቅርንጫፉ ኃላፊ አትክልት ገብረ ዮሐንስ ለቪኦኤ ተናግረዋል።
አሁን እንዘጋጃለን ወደ ሪፓትሬሽን። እንግዲህ አይዲፒዎች ወደ ቦታቸው ይግድ መሄድ አለባቸው። አንደኛ ትምህርት ቤትም ትምህርት እንዲጀምር እነሱም ኖርማል ኑሯቸውን እንዲጀምሩ የመንግስት እገዛ ታክሎበት እዛ ሲሄዱ አትሊስት ቤዚክ የሆነ ኢንፍራስትራክቸር ለማዘጋጀት ሲሄዱ ሚኒማም መጀመሪያ ሊሆን የሚችል ካሽ እና እንደዚህ አንዳንድ ቁሳቁሶችን ቀደም ብለን ፕሪፖዚሽን ለማድረግ ልጆቻቸውን ቀጥታ ትምህርት ቤት እንዲያስገቡ ለማድረግ ነው።
የፈረሱና የተጎዱ የጤና ማዕከላትንና ትምህርት ቤቶችን መልሶ የመገንባት ስራ መጀመራቸውንም ገልጸዋል። ይሁን እንጂ ከሩሲያ ዩክሬን ጦርነት እንዲሁም በቱርክና በሶሪያ ከተከሰተው የመሬት መንቀጥቀጥ ጋር ተያይዞ ለጋሾች የሚያደርጉት ድጋፍ በመከፋፈሉ ምክንያት የድጋፍ እጥረት መኖሩን ተናግረዋል። የዩናይትድ ስቴትስ የህፃናት አድን ድርጅት ፕሬዝደንትና ዋና ስራ አስፈጻሚ ጃኒት ሶሪፕቶም ከለጋሾች ጋር በመነጋገር በቂ ድጋፍ ለማሰባሰብ የሚያስችላቸውን ግንዛቤ ለመፍጠር መምጣታቸውን ገልጸው ካለው ውስብ ስብ ችግር አንጻር ዓለም አቀፉ ማህበረሰብ የሚያደርገውን ድጋፍ እንዲጨምር ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሚቀጥለው ሳምንት ኢትዮጵያንና ኒጀርን እንደሚጎበኙ ተገልጿል። ብሊንከን የፊታችን ረቡዕ አዲስ አበባ እንደሚገቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ አመልክተዋል። በቆይታቸው በሰሜን ኢትዮጵያ ጦርነቱን በማቆም ሰላምና የሽግግር ፍትህ እንዲመሰረት በተደረሰው ስምምነት ተግባራዊነት ላይ ያተኮረ ውይይት እንደሚያደርጉ መግለጫው አስታውቋል። ከዚያም በተጨማሪ በሰብአዊ ረድኤት አቅርቦት፣ በምግብ ዋስትናና በሰብአዊ መብት ከበሬታ ጉዳዮች ዙሪያ ከሰብአዊ ረድኤት አጋሮችና ከሲቪል ማህበረሰብ አባላት ጋር እንደሚወያዩ ተገልጿል። የውጭ ጉዳይ ሚኒስትር ብሊንከን በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋር ተገናኝተው በዓለም አቀፍና በአህጉራዊ ደረጃ ቅድሚያ ትኩረት ባላቸው ጉዳዮች ዙሪያ ይወያያሉ። ዋሽንግተን ውስጥ በተካሄደው የዩኤስ አፍሪካ የመሪዎች ጉባኤ ላይ የምግብ ዋስትና፣ የአየር ንብረት፣ የኤነርጂ ምንጭ ሽግግር፣ የአፍሪካ ዳያስፖራና ዓለም አቀፍ ጤናን አስመልክቶ በተገቡት ቃሎች ዙሪያም ይነጋገራሉ ተብሏል። አፍሪካ በዓለም አቀፍ ተቋማት በቋሚ መቀመጫ እንድትወከል ዩናይትድ ስቴትስ የምትደግፍ መሆኗን እንደሚያረጋግጡም ከቃል አቀባይ ኔድ ፕራይስ ቢሮ የወጣው መግለጫ አውስቷል። የውጭ ጉዳይ ሚኒስትሩ ከአዲስ አበባ ጉብኝታቸው በኋላ በማግስቱ ሐሙስ የመጀመሪያቸው ለሚሆነው ጉብኝት ወደ ኒጀር እንደሚያቀኑ መግለጫው ጨምሮ አውስቷል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዲሞክራሲያዊት ኮንጎ ሪፐብሊክ ምስራቃዊ ግዛት ውስጥ እስላማዊ መንግስት ብሎ ራሱን ከሚጠራው ቡድን ጋር ግንኙነት ያለው ታጣቂ ቡድን ቢያንስ 36 ሰዎችን እንደገደለ የሀገሪቱ የጦር ኃይል አስታውቋል። የተባበሩት ዲሞክራሲያዊ ኃይሎች የሚባለው ቡድን ታጣቂዎች ከሰሜን ኪቩ ክፍለ ግዛት ዋና ከተማ 25 ኪሎ ሜትር ርቀት ላይ የምትገኝ መንደር ላይ ከረቦ ማታ ያነሱ ማጥቃታቸውን ከጥቃቱ በህይወት የተረፉ ነዋሪዎች ገልጸዋል። የአካባቢው የፖለቲካ ሰው የሆኑት ኤሚል ባልኪዊሳ በየ3ና በየ4 ቀኑ ሰው ያልተገደለበት ጊዜ የለም ካሉ በኋላ ብዛት ያለው የጦር ሰራዊት ኃይል ይምጣልን ብለን ደጋግመን የምንወተውተው በዚህ ምክንያት ነው ብለዋል። ሩሲያ ትናንት ሐሙስ የሚሳኤል ጥቃት ማድረሷን ተከትሎ የብሪታንያ የመከላከያ ሚኒስቴር ዛሬ ባወጣው መግለጫ ይህ ጥቃት ይበልጡን እየተደጋገመ መሄዱ እንደማይቀር አመለከተ። ትናንት ሩሲያ በተለያዩ የዩክሬን አካባቢዎች ላይ ብዛት ያለው ሚሳኤል የተኮሰች ሲሆን ቢያንስ 6 ሰዎች ገድላለች። በመቶ ሺዎች የተቆጠሩ ሰዎችም የኤሌክትሪክ ኃይል አጥተዋል። የትናንቱ የሚሳኤል ጥቃት ባለፉት 3 ሳምንታት ውስጥ ከደረሱት ሁሉ ብዛት ያለው መሆኑ ተዘግቧል። ይህ በዚህ እንዳለ ትናንት ሐሙስ በዩናይትድ ስቴትስ ምክር ቤት ቀርበው የምስክርነት ቃል የሰጡ የዩናይትድ ስቴትስ ከፍተኛ የደህንነት ባለስልጣናት የዩክሬኑ ጦርነት ወሳኝ ወቅት ላይ እየደረሰ ነው ሲሉ አስጠንቅቀዋል። በመጨረሻም የቻይናው ፕሬዝደንት ሺ ጂንፒንግ ለ3ኛ ጊዜ የስልጣን ዘመን ተመረጡ። ካሁን ቀደም ሆኖ በማያውቀውና በከፍተኛ ደረጃ በተቀነባበረው ድምጽ አሰጣጥ በሙሉ ድምጽ ያለ አንዳች ተፎካካሪ የተመረጡት የ69 ዓመቱ ሺ በኮሚኒስት ፓርቲውና በሀገሪቱ ላይ ያላቸውን ስልጣን ይበልጡን አጥብቀዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ መጋቢት 1 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ አባየው ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪዋ ቲያን ዋንግ። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን አቢይ ርዕስ በኦሮሚያና ሲዳማ ክልል አዋሳኝ በሚገኙ ጎቦ ሄማና ቦጨሳ በተባሉ አካባቢዎች በተከሰተ ግጭት የሰላማዊ ሰዎች ቤቶች መቃጠላቸውንና በሺዎች የሚቆጠሩ ዜጎችም መፈናቀላቸውን ነዋሪዎች ተናገሩ። በግጭቱ 10 ሰዎች መገደላቸውንም የሲዳማ ክልል ሰላምና ጸጥታ ቢሮ ለአሜሪካ ድምፅ አረጋግጧል። የቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ከሁለቱም በኩል በግጭቱ እጃቸው አለ በማለት የጠረጠሯቸውን 92 ግለሰቦች የክልል መንግስታት ማሰራቸውንም ተናግረዋል። በኦሮሚያ ክልል የምዕራብ አርሲ ዞን ጸጥታ ኃላፊ አቶ መሐመድ ኪሶ በበኩላቸው መጠነኛ ያሉት ግጭት እንደነበረ ገልጠው የተገደለው ሰው 2 ብቻ ነው ያሉት በማናውቀው ጉዳይ ነውም ብለዋል። ጉዳዩ በሽምግልና ተይዟል፣ የተፈናቀሉትንም ወደ ቤታቸው እየተመለሱ ነው ያሉት። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል።
በሲዳማ ክልል የጭሪ ወረዳ ነዋሪ መሆናቸውን የገለጹት ነገር ግን ለደህንነቴ ሲሉ ስሜ እንዳይጠቀስ ያሉ አስተያየት ሰጪ ካለፈው ሳምንት ጀምሮ በሁለቱ ክልል አዋሳኝ አካባቢዎች በተቀሰቀሰ ግጭት የሰላማዊ ሰዎች ቤት መቃጠላቸውን ተናግሯል።
የተቃጠለ ቤት አሁን በቁጥር ወደ 26 ይሆናል። ከዚህ በፊት ከተቃጠለው ጋር ወደ 46 ወደ 47 የሚሆኑ ቤቶች ነው የተቃጠለው።
የደህንነት ስጋት ስላለብኝ ማንነቴ እንዳይገለጽ ያለ ሌላ የአካባቢው ነዋሪ በበኩላቸው በግጭቱ የተነሳ ቤቶቻቸው የተቃጠለባቸውና ጥቃት የደረሰባቸው በሺዎች የሚቆጠሩ ሰዎች ተፈናቅሏል ብሏል።
አሁን ስቃይ ውስጥ ነው ያለ ነው። አሁን ሜዳ ላይ ሰው የሚበላ ነገር የለም። ንብረት ጠፍቷል። ሰው ቤት የተቃጠለ ሰው አለ፣ የሞተ ሰው አለ። መንግስት በዛ ጠልቃ ገብቶ ችግራችን እንድመለከተን ያው ጨዋታችን እሱ ብቻ ነው።
የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በግጭቱ 10 ሰዎች መገደላቸውን ተናግሯል።
በሁለቱም ወገን 10 ሰው ነው የሞቱ። ቤቶች የተቃጠሉ አሉ። በውል ቁጥራቸው እስካሁን እየተጣራ ነው ያለው።
በኦሮሚያ ክልል የምዕራብ አርሲ ዞን የጸጥታ ኃላፊ አቶ መሐመድ ኪሶ በኩላቸው መጠነኛ ያሉት ግጭት እንደነበረ ገልጸው የተገደለው ሰው 2 ብቻ መሆኑን ነው የምናውቀው በማለት ተናግሯል።
ይሄን አክል ሞቷል፣ ይሄን አክል ተፈናቅሏል ብሎ ሪፖርት አደረጉት ውሸት ነው። ትንሽ ቤቶች ተሰብሯል። ከዛ ውጭ ማህበረሰቡ እዛ ነው ያለው። እዛ ከተማ ሰው ነው ያለው። እኔ እዛ ነው ያለው። ፈታይል አለ፣ አመራር እዛ ውስጥ አለ። ሰዎች ኑሯቸውን እየመሩ ያሉት አሉ። ያን ያህል ችግር አልነበረ።
አይ ገነን ያለ ሳይሆን አሁን ለምሳሌ 12 ሰው ሞቷል ብሎ ነገሩ ለኛ አሁን የሞተ ሰው የለም
ውሸት ነው ወይ? 12 ሰው የሞተ ለማን ብለህ ሰው ወረድኛ እናቃለን። በሁለቱም በኩል አንድ ሁለት የሞተ ነገር ሰው አለ። ከዛ ውጪ 12 ሪፖርት ልኝ።
ግድያው የተፈጸመው በኦሮሚያ ክልል ምዕራብ አርሲ ዞን ነንሲቦ ወረዳ ጉቦሄማና በጨሳ ቀበሌ መሆኑ ተገልጿል። የግጭቱ መንስኤ ከማንነትና የአካባቢ ባለቤትነት ጋር ተያያዘ ነው ሲሉ ሁለት ወንድሞች የሚላቸውን ጨምሮ 12 ሰዎች መገደላቸውን የተናገሩት አቶ ፍሳኑ ሸገልጿል።
ሰው የሚመታውን አዘጋጅቶ የታጣቂ የሚመስሉት አዘጋጅቶ ነው ስብሰባ የጠራው። ከዛ በኋላ መጥቶ ነው የሸሹት።
የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስና የምዕራብ አርሲ ዞን የጸጥታ ኃላፊው አቶ ማህመድ ኪሶ ግን ይህንን አይቀበሉትም። በሁለቱም ክልል በኩል በግጭቱ እጃቸው አሉ በማለት የጠረጠሯቸውን 92 ግለሰቦችን የሁለቱም ክልል መንግስታት ማሰራቸውን አቶ አለማየሁም ለቪኦኤ ተናግሯል።
በዚህ ተጠርጣሪ የነበሩት በሲዳማ 50 ሰው፣ በኦሮሚያ 42 ሰው፣ አሁንም በቀሪ ክትትል ላይ የሚገኙ የሰው ነፍስ ያጠፉ የሰው ቤት ያወደሙ 50 ሰዎች ክትትል ላይ ነው የሚገኙት። ግጭቱ አሁን በሁሉም አካባቢ ፍጹም በሚባል ደረጃ ምንም አሁን አካባቢ ላይ ምንም ግጭት የሚባለው ነገር የለም።
አቶ መሐመድ ደግሞ በሁለቱም በኩል የተያዙ ተጠርጣሪዎች 65 ናቸው ብሏል።
በሁለቱም በኩል ያሉት የተያዙ አሉ፣ አንድ 65 ተይዘዋል።
በኦሮሚያ በኩል ነው ወይስ በሲዳማ በኩል?
በሁለቱም ኦሮሚያ ክልል ውስጥ ነው እኮ ይሄ ቦታው። ጭሪ የተሻገረም ተይዘዋል፣ እዚህም ያለ ተይዘዋል፣ ለህግ እየቀረበ ነው።
ጥቃቱ የተፈጸመው ለስብሰባ በተጠሩበት ማንነትን በለየ ሁኔታ ነው ሲሉ ነዋሪዎች ይናገራሉ። አቶ መሐመድ ግን ሁለቱ ህዝቦች ለዘመናት አብረው የኖሩ በማንነት የሚለዩ አይደሉም በማለት ይከራከራሉ።
አንድ ላይ ተዋልደዋል፣ ተጋብተዋል፣ አንድ ሆኖ ነው የምኖረው። ልትለያቸው የማትችል በየትኛም ጉዳይ ስለቃቀሱ ነበር። ወደ ሲዳማ ተወላጅ የሄደ ህፃን፣ ወደ ኦሮሞ የሄደ ህፃን፣ ኦሮሞ ጉጂ የሄደ ህፃን ቤታቸው አሳድሮ ነው አምጥቶ እየተሰጣጡ ነበረ። ከብት ተይዞ መጥቶ እየተሰጠ ነበረ። አጋጣሚ ወራበላዎች በመሀል ገብቶ ይወሰዱ። ትናንትና ራሱ 32 ከብት ለባለቤቱ መልሰናል። እዛው ቆም ነው ማለት ነው።
በሰላማዊ ሰዎች ላይ ጥቃት ፈጽመዋል በሚል በነዋሪዎቹ ወቀሳ የሚቀርብባቸው የምዕራብ አርሲ ዞን የደንሰበ ወረዳ ሚሊሻና ብጥለንሳ ወይም በታኝ የሚል ስያሜ ያላቸው ኢመደበኛ ቡድን እንደሆነም ገልጾልናል። አቶ አለማየሁ ግን ይህ ሐሰት ነው፣ ግጭቱ በሲዳማና በምዕራብ አርሲ አርሶ አደሮች መካከል የተፈጠረ ነው ይላሉም።
ጽም ከእውነት የራቀ እና ውሸት መሆኑን የኦሮሞ ህዝብና መንግስት ከሲዳማ ጋር ወንድማማችና አብረን በብዙ ነገር የተሳሰርን ሰዎች በመሆናችን ዛሬም ነገም የሁለቱም ክልላት ልዩ ኃይሎች በዚህ ደረጃ የሚታሰቡ አለመሆኑን እና ግጭቱም ተኩሱም የነበረው በአርሶ አደር ዘንድ ነው እንጂ በታጠቁ ሰዎች አይደለም። አንዳንድ ከዚህ ያለፉ በኦሮሚያ ውስጥ ቢተኔት የሚባለው የታጠቀ ኃይል ነው ያጠቃን የሚሉ በሲዳማ በኩል የሚራገቡ ወሬዎች አሉ። ይሄ እንዳልሆነ ደግሞ በቦታው ተገኝተን ማን በሚባለው ሰውዬ እንደተገደለ ጭምር ያረጋገጥንበት ይዘት ነው ያለው።
አቶ ማህመድ ኪሶ ጉዳዩ በሽምግልና ተይዟል፣ የተፈናቀሉ ዜጎችም ወደ ቤታቸው እየተመለሱ ነው ብሏል።
ቤት የተቃጠለበትና ቤቱ የተሰበረ የተዘረፈውን እኛ ሸራ ሰጥተናቸው በቤታቸው ተመልሶ ወጥሮ የራሳቸውን ላይፍ እየመሩ ነው። አሁን
የአቶ ማህመድን ሀሳብ የሚጋሩት የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊው አቶ አለማየሁ በግጭቱ የተፈናቀሉ ከ600 በላይ አባወራዎችን ወደ ቀያቸው ለመመለስ እንቅስቃሴ መጀመሩን ተናግሯል።
የተፈናቀሉት ቤታቸውን ለቆ የተፈናቀሉት 647 አባወራ ነበሩ። እነዚህ አሁን በትናንትናው በቦታው ባረጋገጥነው መሰረት ሁሉም ወደ ቀያቸው እየተመለሱ ያለ መሆኑን ለመግለጽ
የአካባቢ ነዋሪዎች በሁለቱ ክልል አዋሳኝ አካባቢዎች ከዚህ በፊትም ግጭቱ የተፈጠረ ለህይወት ህልፈትና ለንብረት ውድመት እንደምንዳርግም ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች፣ በተከታዩ ርዕስ ደግሞ ወደ ትግራይ እንሻገራለን። ባለፉት ሁለት ዓመታት ውስጥ በኢትዮጵያ ቁጥሩ ከ200 እስከ 300 ሺህ ይሆናል ተብሎ የሚገመት የቀድሞ ተዋጊ ኃይል ወደ ሰላማዊ የቀድሞ ህይወቱ እንዲመለስ እየተሰራ ነው ሲሉ የብሔራዊ ተሃድሶ ኮሚሽን ኮሚሽነሩ አምባሳደር ተሾመ ቶጋ ገለጡ። ይህ ስራ በዋናነት በትግራይ ይፈጸማል ያሉት ኮሚሽነሩ በሌሎች 5 ክልሎችም እየተሰራ መሆኑን ተናግረዋል። ብሔራዊ ተሃድሶ ኮሚሽን በዛሬው ዕለት የቀድሞ ተዋጊዎች ወደ ነበሩበት ሰላማዊ ህይወት እንዲመለሱ ወይም የመመለሱን ጉዳይ አስመልክቶ በመቀሌ ከተማ የምክክር መድረክ አካሂደዋል። ሙልጌታ አጽብሃ ነው ተከታትሎ ተከታዩን ያደረሰን።
ዛሬ በመቀለ ከተማ በተካሄደው የምክክር መድረክ የብሔራዊ ተሐድሶ ኮሚሽን ኮሚሽነር አምባሳደር ተሾመ ቶጋ መድረኩ የተዘጋጀው የቀድሞ ተዋጊዎች ትጥቅ የማስፈታትና ወደ ህብረተሰብ መልሶ የማስገባት ሂደት ላይ የጋራ መግባባት ላይ ለመድረስ ነው ብለዋል። ከቶክስ ማቆም ስምምነት በኋላ ሀገራዊ መድረክ በመቀለ ከተማ ለመጀመሪያ ጊዜ ነው እየተካሄደ ያለው ብለው ይህም ክልሉ ወደ ሰላማዊ ህይወት እየተመለሰ መሆኑ ማሳያ ነው ሲሉ ተናግረዋል። ኮሚሽኑ የሁለት ዓመታት የስራ ጊዜ እንደሚኖር ነው አምባሳደር ተሾመ የገለጹት።
በትግራይ፣ በአማራ፣ በአፋር፣ በኦሮሚያ፣ በቤንሻንጉል እንደዚሁም በጋምቤላ ያሉ የቀድሞ ተዋጊዎችን ነው እንግዲህ ወደ መልሶ ማቋቋም ስራ እናስገባለን ብለን እያሰብን ያለ ነው። ስለዚህ አንዱና የመጀመሪያው ስራ የሚሆነው የቀድሞ ተዋጊዎችን መረጃ በተሟላ መንገድ ማሰባሰብ ነው። ይሄ ደግሞ በተቻለ መጠን ሳይንሳዊ በሆነ መንገድ ሌሎች አገሮች የመረጃ ለማሰባሰብ የተጠቀሙትን ልምዶች እና ከራሳችን ነባራዊ ሁኔታ ጋር ደግሞ አጣጥመን መረጃ የማሰባሰብ ስራ እንሰራለን። አሃዙ በትክክል ልታወቅ የሚችለው ያን ስለሆነ በአጠቃላይ የምንገምተው ከ200,000 እስከ 300,000 ሊደርስ ይችላል የሚል ግምት አለ።
ተዋጊዎች ወደ ቀድሞ ሰላማዊ ህይወታቸው እንዲመለሱ የመደገፍ ስራ በመንግስት በኩል ቁርጠኝነት አለ ብለዋል። በአሁኑ ጊዜ ከመከላከያ ሚኒስቴር ጋር በመተባበር በትግራይ ክልል ለቀድሞ ተዋጊዎቹ ድጋፍ እየተደረገ ነው በማለትም ገልጸዋል። እየተደረገ ያለው ድጋፍ አይነት ግን ግልጽ አላደረጉም። በትግራይ የመንግስት ሰራተኞች የነበሩት ተዋጊዎች የጊዜያዊ አስተዳደሩ ከተመሰረተ በኋላ ወደ ስራቸው እንዲመለሱ ይደረጋል ብለዋል ኮሚሽነሩ። በመድረኩ የተሳተፉት የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ትግራይ መልሶ ለመገንባት በሚደረገው ጥረት በተለያዩ የስራ ዘርፍ የነበሩ በጦርነቱ ጊዜ አላማ አንግበው የተዋጉት ወደ ነበሩበት ሰላማዊ ህይወት እንዲመለሱ ማድረግ ላይ ትኩረት ሊሰጠው የሚገባ ጉዳይ ነው ብለዋል።
ይነስ የሚብዛም አለን ለምንለው ዓላማ ከሁሉም የህብረተሰብ ክፍሎች የተወጣጡ መምህራን፣ ሐኪሞች፣ መሐንዲሶች፣ ገበሬዎች በስፋት የተሳተፉበት ትግራይ ወደ መልሶ ግንባታ ልትገባ ከሆነ የተፈጠረው የሰላም ተስፋ የሰላም ጭላንጭል ትልቅ ደረጃ ላይ ሊደርስ ከሆነ በርከት ያለ በተለያዩ የግንባታ መስኮች በተለያዩ የስራ ዘርፎች ሊሰማራ ሲገባው ጠመንጃ አንግቦ ሲታገል የነበረ ወደ መደበኛ ኑሮ የሚመለስበት የትግራይ መልሶ ግንባታ አካል የሚሆንበት ሁኔታ መፍጠርም
እንዲሁም ተዋጊ የነበሩት በፌዴራል ይሁን በክልሉ በጸጥታ ዘርፍ ተሰማርተው እንዲሰሩ ማድረግ በቀጣይ ማረጋገጥ ያስፈልጋል ሲሉም አቶ ጌታቸው ተናግረዋል። የተሐድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያ የትግራይ ኃይሎች ለመከላከያ ሰራዊት የከባድ መሳሪያ ርክክብ ማካሄድ ስራ መጠናቀቁ ገልጸዋል። ቀላል የጦር መሳሪያ ርክክብ በሂደት ላይ አለ ብለዋል።
ከባድ መሳሪያዎች ተሰብስቦ እንደምታስታውሱት በቅርቡ አጉላ ላይ ሌሎች አካባቢዎችም እዚህ መቀሌ ዙሪያ አካባቢ ተሰብስቦ የነበሩ ከባድ መሳሪያዎች ርክክብ ተፈጽሟል። ይሄ በጥሩ ሁኔታ የተፈጸመ ነው። ቀጥሎ የቀላል መሳሪያና ጠቅላላ ተዋጊውን የማሰባሰብ ትጥቅ የመፍታት ሂደት ነው። ይሄ በሂደት ላይ ያለ ስራ ነው። ትጥቆቹ ፌዴራልና የክልል ትጥቅ ተብሎ የሚለያለ የክልል የፖሊስ ትጥቅ የሚባላለ የፌዴራል ትጥቅ የሚባላለ ይሄ የስምምነቱ አካል ነው። ገና ወደ መሰብሰቢያ ቦታዎች ሲሰበሰብ እና ምዝገባ ሲጀመር ታጣቂው የያዘው ትጥቅ አብሮ እየተመዘገበ በሂደት ለውሳኔ የሚቀርብ ነው።
ከህወሓት አመራሮች ከጦርነቱ በኋላ የመጀመሪያውና ብቸኛው በፌዴራሉ መንግስት የተሾሙት የብሔራዊ ተሐድሶ ኮሚሽን ምክትል ኮሚሽነር ዶክተር አትንኩት መዝገቡ በፌዴራል ተቋም የህወሓት አመራር መሾም ለሰላም ስምምነቱ ተግባራዊነትና ለቀድሞ ተዋጊዎች ወደ ነበሩት የቀድሞ ሰላማዊ ህይወት እንዲመለሱ ለማድረግ ተባብሮ ለመስራት አጋዥ ነው ሲሉ ገልጸዋል።
ትግራይ የኢትዮጵያ አካል ነው። ይህንን ጦርነት ይብቃ ብለን የሰላም ስምምነት ፈጽመን ተባብረን የተሻለች አገር መፍጠር አለ ብን ብለን ስናስብ ኢትዮጵያ ለብቻዋ አትገነባም። የኛ ድርሻም ይኖራል ማለት ነው። በተጨባጭ አሁን ያለሁበት ቦታ ብሔራዊ የተሐድሶ ኮሚሽን ነው። የትግራይ ብቻ ሳይሆን ሌሎችም ሊያካትት የሚችል ነው። አብዛኛው የሰራዊት ተመላሾች ከትግራይ ክልል ስለሚሆን ይህንን ስራ በተሳለጠ መልኩ በተሻለ መልኩ ከጦርነቱ ወጥተን ወደ የተሻለ ነገር ለመግባት የእድጋቱ አካል ለመሆን ስለሚያግዘን ያው የግድ አብረን መስራት እንዳለብን የእኛ መሳተፍም የግድ ሰላም ስንል ይህ ነው።
ዛሬ በመቀለ ከተማ በተካሄደው የምክክር መድረክ ከፌዴራል መንግስት የተለያዩ ተቋማት ተወካዮች፣ የመከላከያ ሰራዊት አመራሮች፣ የትግራይ ኃይሎች አመራሮች፣ የህወሓት አመራሮች እንዲሁም ከተለያዩ ክልሎች ተወካዮች የተሳተፉበት ነበር። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም።
አመሰግናለሁ ሙልጌታ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ወደ ዓለም አቀፍ ርዕሶች ነው የምናቀናው። ወደ ዋሽንግተን ዲሲም ይመልሰናል። ዘንድሮ በዩናይት ስቴትስ በዋይት ሀውስ ቤተ መንግስት የተካሄደው 17ኛው ዓለም አቀፍ ዊሜን ኦፍ ኬሬጅ ወይም ጽኑ ሴቶች የተባለው ሽልማት ከተለያዩ ዓለም ሀገራት ለተመረጡ 11 ሴቶች ተሰጥቷል። ሽልማቱ በሰላም፣ በፍትህ፣ ሰብአዊ መብቶችና እኩልነት ዙሪያ በሚሰሩ ስራዎች ጥንካሬ እንዲሁም መስዋዕትነትን አሳዩ ያሏቸውን ሴቶች የሚመርጥ ሲሆን ከተሸላሚዎቹም አንዷ ኢትዮጵያዊቷ ጋዜጠኛ መዓዛ መሐመድ ጾታን መሰረት ያደረጉ ጥቃቶች ሰለባ የሆኑ ሰዎችን ድምፅ በማሰማቷ ሽልማቱ ሊሰጣት በቅቷል። ስመኝሽ የቆየ መዓዛን አግኝታ ተወያይተዋል። በኢትዮጵያ ስላለው ሚዲያ ሁኔታ እና ስለ ስራዎቿ አነጋግራታለች።
የዩናይትድ ስቴትስ መንግስት በየአመቱ የሚሰጠው ውመን ኦፍ ካሬጅ ወይም ጽኑ ሴቶች የተሰኘው ሽልማት ሮብ ዕለት የአሜሪካ ቀዳማዊት እመቤት ጂል ባይደን እንዲሁም የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በተገኙበት በዋይት ሀውስ ቤተ መንግስት ተካሂዷል። በዘንድሮ አመት ሽልማቱን ከተቀበሉ በዓለም ዙሪያ የሚገኙ 11 ሴቶች መካከል ደግሞ አንዷ ኢትዮጵያዊቷ ጋዜጠኛ መዓዛ መሐመድ ናት። መዓዛ መሐመድ ይህን ሽልማት እንድታገኝ ምክንያት ከሆኑ ስራዎቿ መካከል አንዱ በሰሜን ኢትዮጵያ ጦርነት ወቅት ጾታዊ ጥቃት የደረሰባቸውን ሴቶች በቦታው ድረስ ሄዳ በማነጋገር ታሪካቸው እንዲሰማ ማድረጓ ነው። መዓዛን እዚህ ዋሽንግተን ዲሲ የሚገኘው የአሜሪካ የውጭ ጉዳይ ሚኒስትር አግኝቼ አነጋግሬያታለሁ። ለመጀመሪያ ያቀረብኩላት ጥያቄ ጥቃት የደረሰባቸውን ሴቶች ለማነጋገር ምን አነሳሳሽ፣ በምንስ ሁኔታ ነበር ያገኘሻቸው የሚል ነው።
ምንድን ነው ጽንፍ ተይዞ ነበር በሁለቱም ወገን መካከል ማለት ነው፣ በፌዴራል መንግስትም በፒኤልኤፍ በኩልም በደጋፊዎቻቸው አማካኝነት ማለት ነው። እንግዲህ እንደ ጆርናሊስትም እንደ አንዲት ሴትም ደግሞ እናት ሆና እንደሚሰማት ሴትም እንደ ጋዜጠኛም በዚህ ጦርነት ውስጥ ምንም አይነት ሪፖርቲንግ የጦርነት ዘጋቢ ሆኜ ራሴን ማግኘት አልፈልግም ወይም ቦታ ይዤ ማግኘት አልፈልግም ነበር። ስለዚህ ትኩረቴን ያደረግኩት በአጠቃላይ በሲቪል ማህበረሰቡ ላይ ወይም ደግሞ ከጦርነት ውጭ በሆነ ማህበረሰብ ላይ ነበር። በተዘዋወርኩበት ወቅት ያጋጠመኝ ነገር ምንድነው? በጣም ብዙ ቁጥር ያላቸው ሴቶችና ህጻናት ልክ ሌላው ማህበረሰብ እንደሚደርስበት እንዳለ ሆኖ በተጨማሪ ደግሞ ለጾታዊ ጥቃቶች መጋለጣቸው ብቻ ሳይሆን የበቀል መበቀያ መሆናቸው፣ በጦር ሜዳ የሚመጣው ሽንፈት በሴቶቹ ላይ ነበረ በቀልን ሲደረግባቸው የነበረው። በጣም ብዙ ሴቶች ተደፍረዋል። በጣም ብዙ ሴቶች ለኤችአይቪ እና ለሌሎች አባላት ዘር በሽታዎች ተጋልጠው አገኘኋቸው። ስለዚህ ሙሉ ሀሳቤና ትኩረቴን ያደረግኩት እነሱን በማገዝ ዓለም እንዲሰማቸው በማድረግ ብቻ ሳይሆን እንደገና ደግሞ የሕክምና የሳይኮሎጂካል ትሪትመንት ወይም ደግሞ ስነ ልቦናዊ ድጋፍ የሚያገኙበትን መንገድ ከተለያዩ ሰዎች ጋር ለመስራት ነበር የወሰንኩት።
ሌላው መዓዛ ለሽልማት እንድትታጭ ምክንያት የሆነው በኦሮሚያ ክልል ደምቢዶሎ ዩኒቨርሲቲ ይማሩ የነበሩ ተማሪዎች እገታ ጉዳይ ነው። ጉዳዩ ዓመታት ቢያስቆጥርም መዓዛ በሚዲያ ይህንን ጉዳይ ደጋግማ ታነሳለች። ታዲያ እንደነዚህ አይነት ጉዳዮች ታፍነው እንዳይቀሩ ሚዲያውን እየተጠቀምኩበት ነው ብለሽ ታስቢያለሽ ወይ ስል ጠይቄያታለሁ።
ዋናው ነገር እኔ ትንሽ አቅም ስላለችኝና ትንሽ የምተነፍስበት ሚዲያ ስላገኘው ነው ይሄን ጉዳይ የራሴ ጉዳይ ማድረግ አለብኝ። የኔ ልጅ ብትሆን ኖሮ አትሊስት እንደ ልጅ እንደ እናት ማድረግ የምችለው ብዙ ነገር ይኖራል። እነዚህ ሰዎች በጣም ከገጠራማ አካባቢ ነው ያሉት፣ ተስፋ የሚያደርጉት ከተማ ያለውን ነገር ነው። ስለዚህ እንዲህ አይነት ነገሮች በቀላሉ የሚረሱ ከሆነ ለእነዚህ ለ17 ሴቶች ብቻ አይደለም ጉዳዩ፣ እንዳጠቃላይ ይሄ ነገር ባህል እየሆነ ነው የሚመጣው። ሰዎች ይታገታሉ፣ ይገደላሉ፣ የፖለቲካ ተጽዕኖ ይደረጋል፣ የፖለቲካ ተጽዕኖ መበቀያ ይሆናሉ፣ እንደን ይረሳሉ። የጊዜ አጀንዳው ነው ነው ይዞ ዳር የሚያደርሰው። አትሊስት ይችን ነገር ዳር ማድረስ የምችል ከሆነ ከብዙ ሺህ ጉዳዮች አንዷን ሲምቦል አድርገን ማውጣት የምንችል ከሆነ ቢያንስ ወደፊት ለሚመጣው ጀነሬሽን እኛም የታሪክ ተጠያቂ አንሆንም። ምን አድርግ ያለሁ ብዬ ሳስብም ቢያንስ ይሄ ነገር ወደ አደባባይ እንዲወጣ ማድረግ መቻል ትልቅ ነገር ነው እና ማንም ሰው ድምጽ መሆን የሚችል ሰው ሁሉ ድምጽ የሌላቸው የታፈኑትን በሙሉ ድምጽ ሊሆናቸው ይገባል ብዬ ነው የማስበው።
መዓዛ በአንድ አመት ጊዜ ውስጥ 3 ጊዜ ታስራ ነበር። ኢትዮጵያ ውስጥ ጋዜጠኞች ያለ ክስ መታሰር፣ ያለ ፍርድ መታሰር፣ እንዲሁም አንዳንድ ጊዜ በማይታወቁ ቦታዎች መታሰር በተደጋጋሚ የሚዘገብ ጉዳይ ነው። ከዛ አንጻር ባለፉት 5 አመታት ውስጥ የኢትዮጵያ ሚዲያ ያለበትን ሁኔታ ሁኔታ እንዴት ትገልጸዋለች?
እስር ኢትዮጵያ ውስጥ በፊት የነበረው ነገር ያው የታወቀ ነው፣ እስር አለ። ከዛ ግን ለውጥ መጣ ሲባል ብዙ ተስፋዎች ነበሩ። ብዙ ሚዲያዎች ወደ አደባባይ መጥተዋል። ቅድምም ብዬሻለሁ፣ ከውጭም ከምንም የተለያዩ ሚዲያዎች እየመጡ ብዙ ተስፋ ነበረ። እንዳጠቃላይ ግን የሆነው ነገር በአንድ ጊዜ ነው እንደው በጊዜ ሂደት አይደለም እየተበላሸ ያየ ነው እና በአንድ ጊዜ ነበረ ከሚለው ነገር በሙሉ ወደ አልነበረም ነው የመጣ ነው። ሚዲያዎች መዘጋት ጀመሩ። የዩቲዩብ ቻናል እንኳን ሳይቀር በብሮድካስት ባለስልጣን ፈቃድ የሚደረግ ቁጥጥር የሚደረግበት ሆነ። ኮሽ ባለ ቁጥር ኢንተርኔት ይዘጋል፣ ጋዜጠኞች ይታሰራሉ። ዊ ነው ዛት አገሪቱ ላይ የሆነ ነገር ከተፈጠረ እንደምንታሰር ወይ የሆነ እርምጃ እንደሚወሰድ ሊጠፋ እንደሚችል አንዳንዴ እስር ሌክዠሪ ሁሉ ሆኖብናል። ኮነ ጋዜጠኛ ጎበዜ ሲሳይ ማን ወስዷቸው ማን እንዳመጣቸው ሳናቅ ለረጅም ጊዜ ታፍነው ቆይተዋል። እና እንዲህ አይነት ነገሮች ባህል እየሆኑብን መጥተዋል። ና አንዳንዴ እንደውም እንደ ኖርማል እየተወሰዱ ነው። መንግስት እንዴት ዝም አለ ሁሉ የሚል መንጋ ተፈጥሮብናል ዲስ ዴይስ። እና ካለፈው ጊዜ እንደውም ወረስት እያደረገብን የመጣው በዚህ ደረጃ መንግስት በጣም ቆዳው የሚቆጣ በትንሽ ነገር ስስ ነገር ያለው እና ምንም አይነት ነገር ቶለሬት የማያደርግ ሚዲያዎችን ለማፈን ለመዝጋት በቀላሉ አሁን እኔና አንቺ በምናወራበት ሰዓት ኢትዮጵያ ኢንተርኔት የለም። ከቤተ ክርስቲያን ጋር የነበረ ኮንፍሊክት አለ፣ ኢንተርኔት ይዘጋል። ከሆነ ኢንቲቲ ጋር የሆነ ችግር ካለ ኢንተርኔት ይዘጋል። ጋዜጠኞች ይታሰራሉ፣ አክቲቪስቶች ይታሰራሉ፣ ሚዲያዎች ይዘጋሉ። እና እናጠቃላይ በጣም በሚያሳዝን ሁኔታ ከኤክስፔክቴሽን ውጪ ከምጠብቀው ውጪ በጣም በከባድ ፍጥነት ነው እንግዲህ እንዲህ አይነት የፕሬስ ነገር በዚህ ደረጃ ወርዶ ያገኘ ነው ማለት ነው።
ኢትዮጵያ ውስጥ የፖለቲካ አለመረጋጋት፣ የኑሮ ውድነት ያስከተላቸው ቀውሶች እንዲሁም ሌሎች ውስብስብ ችግሮች አሉ። የኢትዮጵያ ውስጥ ያለው ማህበራዊ ሚዲያ ደግሞ በአብዛኛው ትኩረት ለመሳብ ወይም ለመታየት በሚያስችሉ ጉዳዮች ላይ ያተኩራል። በዛው ልክ ደግሞ ሐሰተኛ መረጃዎችም ይሰራጫሉ። ለማህበረሰቡ ትክክለኛ ድምጽ ለመሆን ታዲያ ከሚዲያው ምን ይጠበቃል?
ሚዲያው እንግዲህ እንዳልሽው ነው በጣም ከባድ የሆነ አጠቃላይ ማህበራዊ ሚዲያው ማኔጅ የሚደረግበት መንገድ ፐርፌክት ነው። ከመንግስት በተቃራኒ ያሉ በሙሉ ፍጹም ነው ማለት አንችልም፣ ግን ተጋላጭ ነው። ለብዙ ማህበረሰብ ክፍት የሆነ ነው ሶሻል ሚዲያው። እና እንደገና ደግሞ እንደምታውቂው ሀገራችን በጣም ላስት ፋይቭ ይርስ በጣም ሬስትለስ ሆናለች። በብዙ ውጣ ውረዶች ውስጥ በተደራራቢ ችግሮች ውስጥ ነው ያለን ነው። በሃይማኖት ጉዳይ፣ በፖለቲካ ጉዳይ፣ በታሪክ ጉዳይ፣ በቋንቋ ሰው ማይሞትበት ምክንያት የለም። ሰው ማይፈናቀልበት ምክንያት እስከምናጣ ድረስ ሆነናል። በዚህ አይነት ሁኔታ ውስጥ ያለ ማህበረሰብ ማህበራዊ ሚዲያው እንዴት ይጠቀማል? ስታፍ ግን ይሄን የምታስተካክዩ በመዝጋት አይደለም። ይሄን የምታስተካክዩ በማቆም ጋዜጠኞችን በማፈን በማሰር አይደለም። ልታስተካክይበት የምትችው መንገድ ማህበራዊ ንቃትን በመፍጠር ነው፣ አብረሽ በመስራት ነው። እነዚህ ሰዎችን እንደን ደግሞ ችግሮችን ሶልቭ በማድረግ ነው። ተማሪ ታገተ ብሎ ሰው ዜና ሲሰራ ዜና ሰሪውን ሳይሆን ማገት ያለብሽ መልሰሽ ሶሉሽኖችን በመፍጠር ነው ካውንተር ማድረግ የሚቻለው። እና ማህበራዊ ማንቃቱ በተሻለ መልኩ ቢሰራ እና ያሉት ፖለቲካዊ ችግሮች ቢፈቱ የምናያቸው ማህበራዊ ቀውሶች በሙሉ የፖለቲካዊ ችግራችን ሪፍሌክሽን ስለሆኑ ብዙ ለውጥ ይመጣል ብዬ አስባለሁ።
ማዛ መሐመድ የአሜሪካ መንግስት ውመን ኦፍ ካሬጅ ወይም ጽኑ ሴቶች በሚል በየአመቱ የሚሰጠው ሽልማት የዘንድሮ ተሸላሚ ከሆኑ ሴቶች መካከል አንዷ ናት። ከአሜሪካ ድምጽ ጋር ለነበራት ቆይታ እናመሰግናለን።
እኔም አመሰግናለሁ። እግዚአብሔር ያክብር።
ክቡራትና ክቡራን አድማጭ ተመልካቾቻችን ዝግጅታችን ይቀጥላል። ተከታዩ ርዕስ ደግሞ ወደ ጎረቤት ሱዳን ይወስደናል። በሱዳን መምህራን የስራ ማቆም አድማውን እንደቀጠሉ ነው ይላል መንግስት። ጥያቄያቸው ተመልሷል ቢባልም በሱዳን የሚገኙ መምህራን የስራ ማቆም አድማቸውን ቀጥለዋል። ወታደራዊ መንግስት ለትምህርት ትኩረት አልሰጠም ሲሉ የሲቪል መንግስት እንዲቋቋምም ጠይቀዋል። የሱዳኑ የገንዘብ ሚኒስትር ግን የመምህራኑ ጥያቄዎች ተመልሰዋል ነው የሚሉት። ሄንሪ ዊልኪንስ ከካርቱም ያደረሰንን የዚህን ዘገባ ዝርዝር እንግድ ወልዴ እንደሚከተለው ያቀርበዋል።
ተማሪዎች የሌሉባቸው ባዶ ትምህርት ቤቶችን ማግኘት በመላ ሱዳን የተለመደ ሆኗል። ለበርካታ ወራት ሳይከፈል በቀረው ደሞዛቸው ምክንያት እንዲሁም በቂ ደሞዝ አይከፈልንም በሚል ካለፈው ህዳር ወር ጀምሮ የመምህራን የሥራ ማቆም አድማ ላይ ናቸው። ካሚስ ማሙር ቻትሚ በካርቱም የሚገኝ ትምህርት ቤት ርዕሰ መምህር ናቸው። የሥራ ማቆሙ እየቀጠለ በመሆኑ ተማሪዎቻቸው ትምህርት አለማግኘታቸው ያሳስባቸዋል።
ችግሩ በርካታ ትውልዶችን የሚጎዳ ነው። ማህበረሰቡን በጠቅላላ የሚጎዳ ነው። ችግሩ ከሱዳን መምህራን ጋር ብቻ የተገናኘ አይደለም። ከጠቅላላ ማህበረሰቡ ጋር የተገናኘ ነው።
እንደ አሚር መሐመድ አብደላ የመሰሉ ተማሪዎቻቸውም የትምህርታቸው ጉዳይ ያሳስባቸዋል።
እንዶ ፈ ካናል ግሳ ፈ መዳርስ ኻሰ ካን
የግል ትምህርት ቤቶች አሁንም ትምህርታቸውን እንደቀጠሉ ነው። እኛ በመንግስት ትምህርት ቤት የምንማረው ግን ተቋርጦብናል። ይህ እኛን የሚጎዳ ነው፣ ምክንያቱም ሁላችንም እኩል እድል ማግኘት ነበረብን። በሁለታችን መሃል ትልቅ ልዩነት የሚፈጠር ነው።
በጥቅምት 2013 በአብዱል ፈታህ አልቡርሃን የተመራ መፈንቅለ መንግስት ከተደረገ በኋላ የዲሞክራሲ አፍቃሪዎች ካርቱምን በተቃውሞ ሰልፎች ሲንጧት ከርመዋል። የመንግስት ሰራተኞችም ደሞዝ አልተከፈለንም በሚል የሥራ ማቆም አድማ መጥተዋል። በካርቱም የሚኖሩ እንዲሁም አንዳንድ የመንግስት ባለሥልጣናት ለቪኦኤ እንደተናገሩት መንግስት ሥራውን እየተወጣ አይደለም የሚል ስሜት ይታያል። የመምህራኑ አድማ የችግሩ ትንሹ አካል ነው። ጋማሪያ ሁሴን አድማውን የጠራው የሱዳን መምህራን ኮሚቴ ምክትል ሊቀመንበር ናቸው። እርሳቸው እንደሚሉት በቀድሞው የሲቪል መንግስት ቢሆን ኖሮ ችግሩ ይፈታ ነበር።
ምህም አምሮ ተዕሊም ማዘ ልሕኩማ ልንግላብያ
አሁን እንዳለው በመፈንቅለ መንግስት ስልጣን እንደያዘው መንግስት ሳይሆን ስለ ትምህርት ግድ የሚለው የሲቪል መንግስት ነበረን። ከመፈንቅለ መንግስቱ በኋላ ትምህርትና ሌሎች ዘርፎች ችግር እንደገጠማቸው ግልጽ ነው። ጅብሪል በንግግራቸው እንዳሰሙት ትምህርት ትኩረት የሚሰጡት ጉዳይ አይደለም። ትምህርቱና አስተማሪዎቹ ውጤታማ አይደሉም ብለው ያስባሉ።
ጅብሪል ኢብራሂም የገንዘብ ሚኒስትር ሲሆኑ መንግስትን በመወከል ከመምህራኑ ጋር ይደራደራሉ። ለቪኦኤ እንደተናገሩት መንግስት የመምህራኑን ጥያቄ መልሷል። ነገር ግን ይላሉ፣ የመምህራኑ ጥያቄ ለፖለቲካ አጀንዳ ማራመጃ ውሏል።
የትምህርቱን በጀት እንደውም በ18% ጨምረናል። ችግሩ የመምህራኑን ጥያቄ ፖለቲካዊ እንዲሆን ይፈለጋል። ጥያቄያቸው ተመልሷል፣ ግን አንዳንዶች ጥያቄውን ለፖለቲካ አጀንዳቸው እየተጠቀሙበት ነው።
የሥራ ማቆም አድማው እንደቀጠለ ነው። በካርቱም ለሚገኙ መምህራን ደሞዝ የተከፈለ ቢሆንም በሌሎች የአገሪቱ ክፍል ላሉት ግን እንዳልተከፈለ መምህራን ይናገራሉ።
እንግዲህ ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ለመጽሔቱ የመጨረሻው ወዳደረግነው ርዕስ ነው የምናልፈው። ወደ ቻይናም ያስሻግረናል። የቻይና ባለስልጣናት በያዝነው ሳምንት ከአዲሱ የቤጂንግ የውጭ ጉዳይ ሚኒስትር ኪም ካንግ ጋንግ ባልተለመደ መልኩ በተሰማው ቀጥታ እንዲሁም በጥላቻ በተሰኘ ንግግር የዩናይት ስቴትስን ነቅፈዋል። ሚኒስትሩ ዩናይት ስቴትስና ቻይና ለመኮርኮሩን ከቀጠለች ግጭትና መፋጠጥ ይኖራል ነው ያሉት። የዩናይት ስቴትስና የቻይናን ሁኔታ ለማፈን የማትፈልግ መሆኑን ግንኙነቱንም አስመልክቶ የተለወጠ ነገር ያለመኖሩን የተናገሩት የአሜሪካ ድምፅ ከፍተኛ የዲፕሎማቲክ ዘጋቢ ሲንዲ ሴይን ያጠናቀረችውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
በብሔራዊ ህዝባዊ የቻይና ጉባኤ ላይ የቻይናው ፕሬዚደንት ሺ ጂፒንግ ቻይናን የማፈን የመክበብና የመጫን ሙከራዎችን ትመራለች ያሏትን ዩናይትድ ስቴትስን በመንቀፍ በአገራቸው የግል ዘርፍ የተሰማሩት የፈጠራና ኢኮኖሚ ልማትን እንዲያሳድጉ ጥሪ አቅርበዋል። የቻይና አዲሱ የውጭ ጉዳይ ሚኒስትር ኪን ጋንግ ደግሞ እንዲያውም ባለፈው ማክሰኞ በሰጡት ጋዜጣዊ መግለጫ ስለ ዩናይትድ ስቴትስ የተናገሩት በቀጥታ ነበር።
ዩናይትድ ስቴትስ ልጓም መያዙን ትታ በስህተት ጎዳና በፍጥነት መምራቱን ከቀጠለች የመገልበጥ ወይም የግጭት አደጋውን የሚከላከል ምንም አይነት ኃይል አይኖርም። በእርግጠኝነት ግጭትና መፋጠጡ ይኖራል።
የባይደን አስተዳደር ከቻይና ጋር ፉክክር እንጂ ግጭት እንዳይከሰት ለይቶ የሚከላከል ስልት እየፈለገ መሆኑን በየጊዜው ይናገራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ይህን ምላሽ ሰጥተው ነበር።
ይህ በዓለም ላይ ያለ የትኛውንም አገር አፍኖ የመያዝ ነገር አይደለም። ይህ ቻይናን አፍኖ የመያዝ ነገር አይደለም። ይህ ቻይናን የመጫን ነገር አይደለም። ይህ ቻይናን ወደ ኋላ ጎትቶ መያዝ አይደለም። ይህ በደንቦች ላይ የተመሰረተ ስርዓትን ማስከበር ነው። እንደ ቻይና ያሉ ሀገሮች የተፈራረሙባቸው ህግጋት ላይ የተመሰረቱ ስርዓቶችን።
አንድ ባለሙያ ለአሜሪካ ድምጽ እንደተናገሩት በዚህ ሳምንት ከቤጂንግ የተሰማው ከረር ያለ ቃል የተለመደ አይደለም። በአሜሪካ ኢንተርፕራይዝ ተቋም ተመራማሪ የሆኑት ማይክ ማዛ እንዲህ ይላሉ።
The rhetoric coming both from the foreign minister and from Xi Jinping, though China's leader, has been quite striking.
ከሁለቱም ከውጭ ጉዳይ ሚኒስትሩና ከፕሬዝዳንት ሺ ጂንፒንግ የመጣው ንግግር የሚያስደንቅ ነው። ምክንያቱም ብዙ ጊዜ የቻይና መሪዎች ስለ ዩናይትድ ስቴትስ ሲናገሩ በቀጥታ መናገሩን አይመርጡም። እነዚያን አስተያየቶች በየግላቸው ይናገሯቸዋል ይሆናል። በአደባባይ ሲናገሯቸው ግን በጣም ይተነቀቃሉ።
ሌላኛው ባለሙያ ደግሞ ለአሜሪካ ድምጽ ሲናገሩ በቤጂንግና ዋሽንግተን መካከል የጋራ ነገር መፍጠሩ ቀላል አይሆንላቸውም። ምክንያቱም ሁለቱም አገሮች የሚተያዩት እንደ ጠላት ነው ይላሉ።
China says we're willing to have good relations with you as long as you don't try to contain China.
ቻይና የምትለው ቻይናን ለማፈን እስካልሞከራችሁ ድረስ ከእናንተ ጋር መልካም ግንኙነት ይኖራል ነው። በብሔራዊ ደህንነታችን ላይ አደጋን እስካልደቀናችሁ ድረስ ከእናንተ ጋር ጥሩ ግንኙነት ይኖረናል ነው። ዩናይትድ ስቴትስ ግን የምታየው ብሔራዊ የደህንነት አደጋው ከቻይና የተደቀነባት አድርጋ ነው። ቻይና ግን ዩናይትድ ስቴትስ አፍና ልትይዛት እንደምትፈልግ አድርጋ ታስባለች።
በህዝብ ተወካዮች ምክር ቤት የህዝብ ምስክርነት መስጫ መድረክ ላይ ሪፐብሊካኑ የህዝብ እንደራሴ ኦገስት ፐፍልገር ዩናይትድ ስቴትስ አሁን ከቻይና ህዝብ ጋር ሳይሆን ከቻይና ኮሚኒስት ፓርቲ ጋር ግጭት ውስጥ ገብታለች ይላሉ።
Despite years of attempts by the United States to develop a productive, fair and honest relationship with the People's Republic of China, America has been met with dishonesty and aggression.
ዩናይትድ ስቴትስ ለበርካታ ዓመታት ከህዝባዊት ቻይና ሪፐብሊክ ጋር ፍሬያማ፣ ፍትሃዊና ቅን የሆኑ ግንኙነት እንዲኖራት ሙከራዎችን ብታደርግም አሜሪካ ያገኘችው ምላሽ የእምነት ጉድለትና ጠባጫሪነት ነው። በቻይና ኮሚኒስት ፓርቲ የሚመራው የህዝባዊት ቻይና መንግስት በእያንዳንዱ ጉዳይ ያጭበረበረንና በየአጋጣሚዎቹ የተጠቀመብን በአገራችን ምድር ውስጥ ስለላን የሚፈጽምና የዓለም አቀፍ ህግና ስርዓቶችን ለመቀልበስ የሚሰራ ነው።
ባለፈው ወር ዩናይትድ ስቴትስ ግዛት ክልሏ ውስጥ እጅግ ከፍ ባለ ሰማይ ላይ ሲበር የነበረ አንድ ትልቅ የቻይና ፊኛ መታጥላለች። የዩናይትድ ስቴትስ መከላከያ ወይም ፔንታገን ተመቶ የወደቀው የስለላ አውሮፕላን ነው ብለዋል። ቻይና በባህር ዳርቻ የወደቀ የምርምር ፊኛ ነው ስትል አስተባብላለች።
ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:42 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ያደረግነው ዘገባ ነው። አዎ፣ ቀዳሚው ዘገባ የኦሮሚያ ክልል የተለያዩ ከተሞች ነዋሪዎች ሰሞኑን የኦሮሚያ ክልል መንግስት ያወጀውን የአንዳንድ ከተሞችን አንድ ላይ የማቀናጀት ተግባር አስፈላጊ ነው ማለታቸውን ይዘረዝራል። በተቃራኒው ህዝባዊ መሰረት የለውም፣ የህዝብ ጥያቄ አይደለም በሚል የሚተቹ አስተያየት ሰጪዎችም ለአሜሪካ ድምፅ አስተያየታቸውን አድርሰዋል። በጉዳዩ ላይ የተጠየቁት የኦሮሚያ ክልል የከተሞችና የቤቶች ልማት ቢሮ ኃላፊ አቶ መሐመድ ጌዬ ይህ ከተሞችን አንድ ላይ ማቀናጀት ጥናት ላይ የተመሰረተና የህዝብ ጥያቄም ነው ይላሉ። ፀሐይ ዳምጠው ናት ያጠናቀረችው።
ከተሞቹ ያላቸውን መልካም እድል ወደ አንድ በማምጣት አብሮ እንዲለሙና የጋራ ዓላማ እንዲኖራቸው እንደዚሁም በአንድ ፕላን በመተዳደር ሁለንተናዊ እርገት እንዲኖራቸው ለማስቻል በሚልና በዘረዘራቸው ሌሎች ተጨማሪ ምክንያቶች ነው የኦሮሚያ ክልላዊ መንግስት የተለያዩ ከተሞችን በማቀናጀት አዲስ አደረጃጀት ይፋ ያደረገው። በዚህም መሰረት ለምሳሌ አዳማ ከተማ የአዳማ ከተማና የወንጂ ከተማን በመቀላቀል በ6 ክፍለ ከተሞችና በ19 ወረዳዎች እንዲደራጅ መደረጉ ተገልጿል። በተለይ ከሱካር ምርት ጋር በተያያዘ የምትታወቀው ወንጂ ከተማ ማደጋቸውና መማራቸውን የገለጹት ዶክተር እርሴዱ ለንዴቦ ከተሞችን አንድ ላይ የማቀናጀቱን ተግባር በበጎ እንደሚመለከቱ ነው ለአሜሪካ ድምጽ አስተያየታቸውን የሰጡት።
ወንጂ አዳማ አካል እንዲሆን ያለውን ዜና ሰማ አለ ፖስቲቭ ሊነሰርት ቀና ነገር ነው፣ ጥሩ ነው ብዬ ነው የማስበው። ወንጂ መሰረተ ልማት ወደዛ ይስፋፋል። ወንጂ ብዙ የኢንዱስትሪ ፖቴንሻል ያለው ኤሪያ ነው። ኢንዱስትሪ የስራ ፈጠራ ለወጣቶቹም ለወንጂ ቱሪዝም ትልቅ ትንሳኤ ነው። እኔ በጣም በቀና ነው የወሰድኩት። በጣም ጠቃሚ ነገር ነው ብዬ ነው የማስበው። ያው እንጂ ሲጠየቅም የነበረ ጥያቄ ነው፣ የቆየ ነው። ቅርብም ናት ደግሞ። ወንጂ ማለት እኮ ከአዳማ 3 ኪሎ ሜትር ላይ ያለች ቦታ ነች። እስከ ድልድዩ ድረስ አዳማ ከሆነ ቆይቷል እና ከአዋጭ ድልድይ ጀምሮ ወንጂን ስትጨምሪ ተጨማሪ 3 እና 4 ኪሎ ሜትር እንደመጨመር ነው። የወንጂ በአንድ የአዳማ አንዲትን ቀበሌ እንደማስፋት አንደኛ የኢኮኖሚ አቅም፣ የአመራር አቅም፣ የፖለቲካ አቅም ኮምፕሊስ የተለያየ ነው። ወንጂ ግን እዚህ አካል በምትሆንበት ጊዜ የአዳማን ሪሶርስ ነው የምትጠቀሙ፣ የአዳማን ሊደርሽፕ ነው የምትጠቀሙ፣ የአዳማን ፖለቲካል ፓወር ነው ኤክስፕሎይት የሚደረገው እና ወደዛ መሰረተ ልማትም፣ መንገዶችም፣ ኢንቨስትመንትም፣ አስተዳደርም ብዙ ነገር ስለሚመጣ በጣም ቀላል ነው፣ ትክክለኛው ነው፣ እጅግ የሚጠቅም ነው።
ሮቤ ከተማ የሮቤ ከተማና ጎባ ከተማን በመቀላቀል በሶስት ክፍለ ከተሞችና በ12 ቀበሌዎች እንዲደራጅም የኦሮሚያ ክልል ምክር ቤት ወስኗል። የባለ ጎባ ነዋሪ መሆናቸውን የገለጹት ነገር ግን ስማቸውን እንዳይገለጽ የጠየቁት ግለሰብ ይህ አሰራር ተቀባይነት የለውም ሲሉ አስተያየታቸውን ሰጥተዋል።
ይህ የህብረተሰቡን ተጠቃሚነት ያማከለ አይደለም። በገቢ ላይም እንዲሁ የህዝቡ ተጠቃሚነት ላይ ጉዳት አለው። ከዚህ በፊት ገቢው ለባሌ ዞን ነበር። አሁን ግን ተጠሪነቱ ለክልሉ ስለሆነ ሁሉም ወደ ክልሉ ነው። በዞን ደረጃ ሆነው 2 ከተሞች ሆነው ነበር የኖሩት። በጀታቸውም ለሁለቱ ነበር የሚሰጠው። አሁን ግን እንደ አንድ ነው ሁሉም ነገር። ሌላው ህብረተሰቡ ስለዚህ ጉዳይ አለመወያየቱ ለየት ያደርጓል። እናም እኔ እንደ አንድ የጎባ ነዋሪ ውሳኔውን በበጎ አልመለከትም።
የኦሮሚያ ቤቶችና ከተማ ልማት ቢሮ ኃላፊ አቶ መሐመድ ጉዬ በበኩላቸው አደረጃጀቱ የህዝቡን ኑሮና ተጠቃሚነትን በመሰረታዊነት ለማሻሻል የሚያስችል እንደሆነ በመግለጽ ትችቶቹን ተከላክለዋል።
መጋሎኒ ትጥቆን መጋሎታ ጉድጉዳደ ነው ሁለትዮ ይነጣን
ትናንሽ ከተሞች ከትላልቅ ከተሞች ጋር ካልተሳሰሩ እድገታቸው ከትላልቆቹ ጋር እኩል አይፈጥንም። እድገታቸው ይጓተታል። አንድ ከተማ ማደግ ሲጀምር ኢኮኖሚው፣ ገቢው፣ የህዝብ ፍላጎትም ይጨምራል። አንድ ላይ ሲሆኑ በአንድ እቅድ፣ በአንድ ፕላን ስለሚተዳደሩ ይህ ጠቃሚ ነው። ካልሆነ ግን ያደገው ከተማ ትንሹን በማደግ ላይ ያለውን ከተማ ያቀጭጫል። በተለይም የአዳማና የወንጂ ከተማን በተመለከተ በዓለም ላይ ተወዳዳሪ የሆኑ ከተሞች በዓለም ጎብኚዎች የሚታዩት ከተሞች ትላልቆቹ ለብቻቸው አድገው ሳይሆን ትናንሽ ከተሞችን አቅፈው ነው። ቀው የአዋሽ ወንዝ ከአዳማ በቅርብ ርቀት ላይ ነው የሚገኘው። እናም አዳማ የውሃ አቅርቦት አግኝቶ ከወንጂ ጋር ተጣምሮ በአዋሽ ወንዝ አካባቢ በማልማት ለነዋሪዎቹ ምቹ ከተማና ተወዳዳሪ ከተማ እንዲሆን ታስበው ነው የተጣመሩት።
አጎራባች ከተሞች በአንድ ላይ እንዲደራጁ ተደርጓል ያሉት አቶ መሐመድ፣ ይህ ደግሞ በጥናት ላይ የተመሰረተና የህዝብ ፍላጎት የታከለበት ነው ሲሉ አክሎ ገልጸዋል። የኦሮሚያ ክልል ምክር ቤት ባስተላለፈው ውሳኔ ቢሾፍቱ ከተማ፣ የቢሾፍቱ ከተማ፣ ዱከም ከተማ እንዲሁም የማዘጋጃ ቤት ከተሞች ህዲ፣ ሁዴ ጠንካካና ድሬም በመቀላቀል በሶስት ክፍለ ከተሞችና በ10 ወረዳዎች እንዲደራጅ ተደርጓል። የሻሸመኔ ከተማና የቢሻንጉራቻ ከተማን በመቀላቀል በ4 ክፍለ ከተሞችና በ12 ወረዳዎች እንዲደራጅ ተወስኗል። ሌሎች አደረጃጀቶችም ይፋ ተደርጓል። ከተሞችን በአዲስ መልክ የማደራጀቱን ይህንን እንቅስቃሴ ገሚሶቹ በበጎ ቢመለከቱም ሌሎቹ ደግሞ ህዝብ ያልተሳተፈበት ነው በማለት ነቅፈዋል። ይሁን እንጂ አደረጃጀቱን ይፋ ያደረገው መንግስት የክልሉን ነዋሪዎች እኩል ተጠቃሚነትን ለማረጋገጥ ነው ሲል በመግለጫው አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። ክብራትና ክብራን አድማጮች፣ ተከታዩ ደግሞ በያዝነው ሳምንት የተከበረውን የሴቶች የዓለም የሴቶች ቀንን ተንተርሶ የተሰናዳ ነው። ሴቶችን በፍትሐዊነት ካለምንም አድሎ ማብቃትና ወደፊት ማምጣት አስፈላጊ ነው ይላል። በኢትዮጵያ በሴቶች እኩል ተወዳዳሪ ካልሆኑባቸው ዘርፎች መካከል የብሮድካስት መገናኛ ብዙሀን አንዱ መሆኑን በቅርቡ ዶክተር ሙላቱ አለማየሁና የመብቶችና የዲሞክራሲ እድገት ማዕከል የተሰራ አንድ ጥናት ማመላከቱ ተገልጧል። እስካሁን በሬዲዮና በቴሌቪዥን ዘርፉ የሚሰሩ ሴት ጋዜጠኞች ቁጥር ከጠቅላላው 25% ብቻ መሆኑንና እነኚህ ሴቶች አመታዊ የአመታት ልምድ ያካበቱ ቢሆንም ወደ አመራር ደረጃ ከፍ አለማለታቸውን ጥናቱ ጠቁሟል። ጥናቱን ያካሄዱት ዶክተር ሙላቱ አለማየሁና 2 ሴት ጋዜጠኞች ከአሜሪካ ድምፅ ጋር ቆይታ አድርገዋል። ኤደን ገረመው ናት ያሰናዳችው።
የኢትዮጵያ ብሮድካስት መገናኛ ብዙሀን ላይ ሴት አቅራቢዎችና ጋዜጠኞችን ማየት የተለመደ ነው።
ይሁን እንጂ ሴት ጋዜጠኞች በስራው ላይ ሲቆዩም ሆነ አሊያም በአመራር ደረጃ የብሮድካስቱን ዘርፍ ሲመሩ ማየት እምብዛም አልተለመደም። ለዚህ ደግሞ እጅግ ብዙ ምክንያቶች እንዳሉ በዘርፉ የሚሰሩ ሴት ጋዜጠኞች ይናገራሉ። መልካም ሰው ሰለሞን በጋዜጠኝነት ሙያ ከ15 ዓመት በላይ የሰራች ሲሆን በሸገር ኤፍኤም ላይ ይመችሽ የተሰኘ የሴቶች መሰናዶ ዋና አዘጋጅና መሪ እንዲሁም ደግሞ በኢትዮጵያ መገናኛ ብዙሃን ሴት ባለሙያዎች ማህበር ውስጥ በጎ ፈቃደኛም ናት። የራሷን ተሞክሮና ያስተዋለቻቸውን ተግዳሮቶች እንዴት እናገራለች?
ሚዲያ ሲባል በጣም ሲሪየስ ነገር ነው። ስለዚህ ያንን ትልቅ ቦታ ለሴቶች አሳልፎ የመስጠት ነገር ብዙውን ጊዜ አይታሰብም። ትልልቅ የሚዲያ ኦርጋናይዜሽንስ ቢኖሩንም እንደዚህ ብቻ በጣት ስከል ክል የምንላቸው ናቸው። እና ይሄ የሆነበት ምክንያት እንግዲህ ያው ወደዛው ያለማምጣት ልክ እንደ ኢሾዎቹ እኮ ነው። ሴቶች ሶስት ኢሾ እንዲሰሩ እንደሚመደቡት ነው። ሊደርሽፕም ላይ ወደ ላይ ሲመጣ እንደዛው ነው። በቃ የማይታሰብ ነው። በውስጥ ባልተጻፈ ህግ እነዚህ ነገሮች ይተገበራሉ። ሴቶች ወደ ላይ እንዳይወጡ ከታች ጀምሮ እንዳልኩሽ አንቺ ወልደሻል፣ አንቺ አግብተሻል፣ ፊልዛቴጅም እንትናቴጅም ልክ የማሰበብ ይመስል እያራቁሽ ሄዱና ወደ ላይ እንዳትመጪ ይደረጋል። ወልደሽ በተኛሽበት ጊዜ እኮ ስትመጪ እንደገና ወደ ታች የምትደረጊበት አሰራር ያለበት ሚዲያ ነው። በራሴ ላይ ገጥሞ የሚያውቃል በሌሎችም ላይ።
ከሳምንታት በፊት በመብቶችና ዴሞክራሲ እድገት ማዕከል እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ቤት ረዳት ፕሮፌሰር በሆኑት በሙላቱ አለማየሁ አማካኝነት ይፋ የተደረገው ድህረ 2018 የኢትዮጵያ ሚዲያ ዳሰሳ በቴሌቪዥን፣ በሬዲዮ፣ በቪዲዮና በሌሎች ተጓዳኝ የብሮድካስት ዘርፍ ውስጥ እየሰሩ ያሉ ሴቶች በአጠቃላይ 25% ብቻ መሆናቸው ቸውን ይፋ አድርገዋል። የጥናቱ አቅራቢ ረዳት ፕሮፌሰር ሙላቱ አለማየሁ እንዲህ ያስረዳሉ።
ዴታ የሰበሰብ ነው ውጤት እንደሚያሳየው ከሆነ በአሁኑ ወቅት በኢትዮጵያ በኤሌክትሮኒክ ሚዲያው ዘርፍ 25% ድርሻ ይዘው ይገኛሉ ማለት ነው። ሴቶቹ ማለት ሴት ጋዜጠኞች ሳይሆን እነዚህ አመራር ላይ ከኤዲቲንግ ላይ ከጋዜጠኝነት ጋር ለተደሆኑ ስራ
በዓለም ዙሪያ ሴቶችን ወደ አመራር በማምጣቱ ረገድ የፍትሐዊነትና የእኩልነት ጥያቄዎች እለት እለት ይነሳሉ። የሸዋ ማስረሻ በጋዜጠኝነት በተለይም ደግሞ በሬዲዮና በቴሌቪዥን ላይ ላለፉት 17 ዓመታት እያገለገለች ትገኛለች። በአሁን ሰዓት የኢትዮጵያ መገናኛ ብዙሀን ሴት ባለሙያዎች ማህበር የቦርድ አባልም ናት። በሙያው ላይ እንዳለች ሴቶች ወደ ብሮድካስቱ ዘርፍ ለመግባት ባይቸገሩም ከገቡ በኋላ ግን እነሱን የሚያቆየ የስራ ስነ ምህዳር አለመኖሩ ከተገለጸው አሃዝ ይበልጥ የሚያሳስብ ነው ትላለች።
እኔ የሚታየኝ ችግር ከገቡ በኋላ ያለው ፈተና ነው የሚበዛው ብለን ነው የምናስበው። እኩል እድል ነው የሚሰጠው። ሴት በመሆናቸው ብቻ የተለየ ፌቨር ተደርጎ ወደዚህ ሙያ ሲገቡ አናይም። አስፈላጊ ነው ብዬ አላምንም በግሌ። ከገቡ በኋላ ግን ተወዳድረው ወደ ከፍተኛ አመራር ሊወጡ ሲሉ ብዙ እንቅፋቶች አሉ። እኩል እየሰሩ ነገር ግን በስራ ክፍፍል ረገድ ለምሳሌ ሁሌም በየሄድንበት የምናነሳው ነገር አለ። ሶፍት ኢሹ እና ሀርድ ኢሹ ተብሎ ጉዳዮች ይከፋፈላሉ። ሶፍት ኢሹ የሚባል ከፍተኛ ኢምፓክት ያላቸው ብዬ የማስባቸው አጠቃላይ የሰውን ህይወት የሚነኩ እንዲሁም ደግሞ ከፍተኛ ጥረትን የሚጠይቁ ለመስራት ናቸው። ሀርድ ኢሹ በዛ ልክ ያን ያህል ሞጋች የሆነ ጉዳዮች ይቀርባሉ ብዬን ያላስብም። ግን የተቀመጣለ በሚዲያው ከፍተኛ የመንግስት ባለስልጣናት የሚጠየቁባቸው ምርጫን የመሳሰሉ ፖለቲካዊ ጉዳዮች የሚዳሰሱባቸው እነዚህ ብለው የተለዩ አሉ። የተለየ ጥረት ባይጠይቁም ነገር ግን እነዛ ስራዎች ላይ ሴቶችን አምኖ የመላክ ችግር አለ። አንዳንዴ በሴቶች በኩል ነው አንችልም ብለው ያስባሉ ይባላል። ይህም ክፍተት በአንዳንዶች ሊኖር ይችላል ብዬ አስባለሁ። ነገር ግን በኃላፊነት ደረጃ የተቀመጡ ሰዎች ያንን እድል አይሰጧቸውም። ትልቁን ስራ ይሰራሉ። ይሄ የማቅረቡ ነገር ዜና የማንበቡም ቢሆን በተለይ አሁን ደግሞ መዝናኛው ላይ የግድ ሴቶችን የመፈለግ ነገር አለ። እንግዲህ ከጾታ ጋር ብቻ የተያያዘ ነው ብዬ አላምንም። ችሎታቸውም ስለሚጠይቅ ነው ያ የሚሆነው። ነገር ግን ባልተገባ መንገድ የመጠቀም ነገር ሊኖር ይችላል እና እነዚህ ባሉበት ወደ ከፍተኛው ሌቭል ላይ እንዳይመጡ ብዙ እንቅፋቶች አሉ። ቤተሰባዊ ህይወታቸውም እንዲሁ እንደ አንድ ድክመት ነው የሚታየው።
ሴቶች ለስራ ወደ መስክ አለመላካቸው፣ ከፖለቲካና ጠንከር ካሉ ርዕሰ ጉዳዮች መገለላቸው ወደ ስልጣን ክፍፍል እኩልነትና ፍትሐዊነት ጋር ሲመጣ ልምድና ችሎታ እያላቸውም በሙያው ላይ የተዳከሙ እንዲመስሉና ከስልጣን እንዲርቁ እንደሚያደርጋቸውም ሶስቱም እንግዶቼ ይስማማሉ። በተጨማሪም ሴቶች በዘርፉ እንዳይቆዩና መገናኛ ብዙሃኑን ለቀው እንዲወጡ ያደርጋል ይላሉ። መልካም ሰው ሰለሞን ሴቶች ይበልጡን ቦታ አግኝተው እንዲሰሩና እንዲቆዩ የመገናኛ ብዙሃን ተቋማት በሴቶች ላይ ያተኮረ ፖሊሲ ማስተናዳት ያሻቸዋል ትላለች።
እኔ እንደ ኢትዮጵያ ሚዲያ ዊሜን አሶሲሽንም አሁን በዚህ ዓመት ቅዳችን ውስጥ የተያዘ ነው ወይም ስርዓት የጾታ ፖሊሲ ሚዲያዎቹ እንዲኖራቸው እንተጋለን እንወተውታለን። በዚህም ደግሞ ሬዲ በጀት ይዘን ስፖንሰሮች ወይም ዶነርስ እያፈላለግን ነው ያለ ነው። የተወሰኑ ድርጅቶች አብረው እንዲሰሩ ፈቃደኞች ናቸው። እንደዚህ አይነት ፖሊሲ ካለ አንደኛ እንደዚህ ጀንደር ሴንሲቲቭ የሆኑ ኢሹዎች በሚዲያዎች ውስጥ ይንጸባረቃሉ፣ ሴቶቹም ራሳቸው መጠየቅ ይጀምራሉ። የሚዲያ ማኔጀርስም ይህን ነገር ኮንሲደር ያደርጋሉ። በእያንዳንዱ ስቴፕ ላይ ኦርጋናይዜሽናል በሆኑ አሰራሮች ላይ ሴቶችን የማሳተፍ ነገሮች እየታዩ ይመጣሉና በዋነኛነት ስርዓተ ጾታ ፖሊሲ በየሚዲያዎቹ እንዲኖሩ ያሏቸውንም ደግሞ ሪቫይዝ እንዲደረግ ከዛም በተጨማሪ ኢምፕሊመንት እንዲያደርጉትም ደግሞ ከተሰራ በኋላ የተወሰነ ጊዜ ሶሻል ሚዲያዎችን እንደ ፓይለት ወስደን በዚህ አመት ክትትልም ተደርጎ ያ ነገር እንዲሰርጥ ወይም ኢምፕሊመንት እንዲያደርግ ከተደረገ አንዱን ትልቁን እርምጃ ሄደናል ብዬ ወይም እንሄዳለን ብዬ አስባለሁ።
ጋዜጠኛ የሸዋ ማስረሻም ሴቶች ዓለም አቀፍ የሴቶች ቀን ሲመጣ እለቱን ለማሰብ ብቻ እንዲሁም ደግሞ እንደ ማሟያ መታየት የለባቸውም፣ ከዛ ይልቅ በሙያቸው ብቁ እንዲሆኑ ተቋማትም ሆኑ ሴቶቹ ራሳቸው ሊሰሩ ይገባል ትላለች።
በብሮድካስት ሚዲያ ውስጥ ሆኖም ሶሻል ሚዲያው ላይ ዌብሳይቱ ላይ ሌላውም ላይ የሴቶቹ ቁጥር ዌብሳይቱን ማኔጅ የማድረጉ የሌላው ነገር ላይ ሳይሆን የጋዜጠኝነት ስራው ላይ ሊያመዝን የሚችል ይመስለኛል። ስለዚህ ከቴክኖሎጂ አንጻር እንደዚህ እኛም ጋር ሴቶቹን ጋር ክፍተት ያለ ይመስለኛል። የግድ ሁሉም ሰው ወደ አንድ ነገር መሳብ አለበት ብዬም አላስብም። አፈርማቲቭ አክሽን የሚለው ነገር ላይ ለውይይት ከኮታ ጋር የተያያዘ ነገር ስናነሳ ነበር፣ ያስፈልጋል አያስፈልግም የሚለው አንዳንድ ዘርፎች ጋዜጠኝነትን የመሳሰለው እኔ ያን ያህል ልዩ ድጋፍ ለሴቶች መደረግ አለበት ብዬ አላስብም። ምክንያቱም እኩል የመማር አጋጣሚው ካለ፣ እኩል ተወዳድሮ የመግባት አጋጣሚው ካለ ያን ያህል አስፈላጊ ላይሆን ይችላል። ምናልባት በአንዳንድ ሙያዎች የመጣንበት አስተዳደግ፣ ሴቶች ያለፉባቸው መንገዶች እነዚህ የግድ በኮታ ወደዛ እንዲመጡ ማድረጉን ሊፈልጉት ይችላሉ ብዬ አስባለሁ። በጋዜጠኝነት ግን እኩል እድል ከተሰጠ ችግር አለው ብዬ አላስብም። ግን ከተገባ በኋላ ያለው ነገር ላይ አሁንም መልካም አመለካከት ይጠይቃል ማለት ነው። ስራ ኃላፊዎች ሴቶች ልክ እንደ ወንዶቹ ሁሉ ዋጋ በሚሰጧቸው ስራዎች ላይ እንዲሳተፉ ካላደረጓቸው ለውጥ ይመጣል ብዬ አላስብም። ይህ እንደ ተፈጥሮ መረዳት፣ ለምሳሌ ይሄ ኢኳሊቲና ኢኩዊቲ የሚሉት ሀሳብ አለ። እኩል ነገር መፍጠር ሊኖር ይችላል፣ ግን ለምሳሌ ቤተሰባዊ ሁኔታ የተለየ ጥቂት ጊዜ የሚጠይቅ ከሆነ ያንን ተረድቶ እኩል ፍትሃዊ የሆነ ነገር ማመቻቸት ደግሞ መልካም ፈቃደኝነትንም ይጠይቃል ብዬ አስባለሁ። ሚዲያውም ውስጥ ያ ነገር ስላለ መጀመሪያ የሴቶችን አቅም ማጎልበት ይጠይቃል ብዬ አስባለሁ። ያ ከራስ ነው የሚጀምረው።
የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ቤት ረዳት ፕሮፌሰር ሙላቱ አለማየሁ ሴቶችን ለማብቃትና ተወዳዳሪ አድርጎ ወደ አመራር ለማምጣት መደረግ አለባቸው የሚሏቸውን ነገሮች እንዲጠቁመዋል።
አሁን ምን ይሄ አፈርማቲቭ አክሽን ተብሎ ሴቶች መደቅ አለባቸው ወደ አመራር መምጣት አለባቸው የሚለውን ብቻ በመናገር ብቻ አይደለም። አንደኛ ቀድሞ እንዲገኙ የማድረግ የማስቻት ስራ መሰራት መቻል አለበት። ሁለት ነገሮችን እዚህ ጋር ማየት ይኖርብናል። ሴት ስለሆነች የተለየ ድጋፍ አያስፈልጋትም የሚል ሳቢ አለ። አይ ሴት በመሆኗ ብዙ ማነቆች ስላሉባት ድጋፍ ያስፈልጋታል የሚል ነገር አለ። እዚህ ጋር ነው አሁን ኢኩዊቲን የምታለ ሴቶችን እኩል ሜዳ ላይ አይደለም አሁን ልናወዳድራቸው የምችለው። በተለይ እንደ ኢትዮጵያ ባሉ ሀገራት በጣም በብዙ ማነቆ ያሉ ሴቶችን ከወንዶች እኩል ተሰልፎ ይሩጡ ብሎ ማለት ከባድ ነገር ነው። ከፊት ቀድሞ እንዲገኙ የሚያስችል መርሆች መዘጋጀት መቻል አለባቸው። የተለያዩ ድጋፎች ሊደረጉላቸው ይገባል ማለት ነው። አንደኛው ራሱ ለምሳሌ የኮታ ሲስተም ሊፈጠር ይገባል ማለት ነው። ከሚሰጡ ካሉት የስልጣን ተዋረዶች ውስጥ ይህን ያክሉን በዚህ አመት ውስጥ ሴቶች መያዝ መቻል አለባቸው ብሎ መወሰን መቻል አለበት ማለት ነው። ይሄ አሁን አንድ ግሽን ነው ማለት ነው። ከዚህ በኋላ እዚህ ጋር የሚመጡት ሴቶች ደግሞ የማቃት በደንብ የማሳወቅ ትሬን የማድረግ
ዓለም አቀፉ የሴቶች ቀን ማርች 8 በዛሬው ዕለት ፍትሐዊነት በሚል መሪ ቃል ስለ እኩልነት ብቻ ማውራት በቂ አይደለም በሚል በመላው ዓለም እየታሰበ ይገኛል። ሴቶች በፍትሐዊነት ካለምንም መድሎ እንዲበቁና ወደፊት እንዲመጡ ያሳስባል። ከአሜሪካ ድምጽ አይደን ግረሞ ከዋሽንግተን ዲሲ
ኤደን ግርመው ላለፈው ረቡዕ የሴቶች ቀን የዓለም ሴቶች ቀን ያሰናዳችውን ነበር የተከታተል ነው። ኤደንና እንግዶቿን አመሰግናለሁ። አድማጮች፣ ነገ ቅዳሜ ለየት ያለ ፕሮግራም ይጠብቃቸዋል። በአድማጮቹ ዘንድ ከፍተኛ ተወዳጅነት የነበረው የሙዚቃ ቃና ሊመለስ ነው። እንግድ ወልዴ ለነገ ምሽት የመጀመሪያውን ክፍል ይዞ ይቀርባል። ለዛሬ ያዝነውን በዚሁ ላይ ያበቃን። ያስተናገድኳቸው አሉላ ከበደ ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ሰላም ተናደሩ።